ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርትዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ finote.org በቀጥታ መከታተል ይቻላል። እንስልኝ እንደምን አመሻችሁ ቋንጫችን ዛሬ ሰኞ ሐምሌ 25 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ሐምሌ 25 ቀን 972 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ?
ስለዚህ በዚህ እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት በሌቀረበውን የእለቱን ሀተታ እናቀርባለን። የዛሬን ብተው ይዘርዝረኝ አለች ድመት በሚል ርዕስ የቀረበ ነው። በማስከተልም ከዚህ ቀደም በፍኖተ ዲሞክራሲ ሬዲዮ ተላልፈው የነበሩ ከዝግጅት ክፍላችን የቀረቡ ሀተታዎችን በማስከታተል አሰምተን ከትላንት ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ጠባቡ ኦዲድ ደም አፍሳሽ ቡድን የደቡብ አካባቢን ለማዋት እየተንደረደረ ነው ተባለ። በተለይም በደቡብ አካባቢ የፋይ ወረራ በጋድ እየታየ ነው ተብሏል። ላብነትም በአማሮ ልዩ ወረዳ ከምዕራብ ጉጂ የሚነሱ ታጣቂዎች 21 ቀበሌዎችን በከፊል ይወረሩ ሲሆን 2 ቀበሌዎችን ደግሞ ሙሉ በሙሉ ይዘዋል ተብሏል። ማሪዎቹ እንደሚሉት ታጣቂዎቹ በኦሮሞ አካባቢ ባገዛዙ እንደሚታገዙ ጠቅሰው አላማቸው የወሰን ማስፋፋት እንደሆነ ይናገራሉ። በተመሳሳይ በጉጂ ልዩ ወረዳ እነዚሁ ከምዕራብ ጉጂ የሚነሱ ታጣቂዎቹ የወሰን ማስፋፋት እንቅስቃሴ እያደረጉ እንደሚገኙም ተገልጿል። የልዩ ወረዳዎቹ ጉዳይ በቀጥታ የአካባቢውን አገዛዝ የሚመለከት ቢሆንም ሁሉን መታደግ አልቻለም። ከዘጠና ሺህ በላይ የተፈናቀሉ ፈንታ ማህበረሰብ መጠለያ አጥተው በወረዳዋ መቀመጫ ከተማ ተጠልለው ይገኛሉ። በቅርቡ ሶስት ህጻናት በራብ መሞታቸውን የመረጃ ምንጮች ተናግረዋል። ኦዲድ የሚያደርገው ይህ አይነቱ የወሰን ማስፋፋት ከደቡብ አካባቢ በተጨማሪ አዲስ አበባን ጨምሮ በአማራ፣ በኪዳማ፣ በጋምቤላና በአፋር አካባቢ እየተገበረ እንደሚገኝ የአማራ ድምጽ ያሰባሰባቸው መረጃዎች ይጠቁማሉ። በተያያዘ ዜና የደቡብ አካባቢ በድጋሚ ለሁለት እንዲከፈል አዳዲስ ያገዛዙ ቁጥሮች መወሰናቸው ተሰምቷል። በደቡብ አካባቢ 6 ዞኖች እና 5 ልዩ ወረዳዎች አንድ የጋራ ክልል ለመመስረት የሚያስችላቸውን ውሳኔ ባገዛዙ እንዲያሳልፉ ተገደዋል። ምክር ቤቱ ውሳኔውን ያሳለፈበት ቁጥረኞቹ በአካሄድ ጉባኤ መሆኑም የሚታወስ ነው ተብሏል። በአዲስ አበባ ባገዛዙ ማንነት ላይ ያነጣጠረ ጥቃት እየተፈጸመ መሆኑ ተገለጸ። አዲስ አበባ ከተማ ውስጥ ዜጎቹ ማንነት ተኮር ግፍ እየተፈጸመብን ነውና በአስቸኳይ ይቁም ሲሉ ተናግረዋል። ወሮ ቦሌ ደርግ ሮባ ናምበረት ሳሊተ ምረት የረርና ሌሎች ያንዳንድ አካባቢዎች ላይ የተለያዩ ሱቆች፣ ግሮሰሪዎች፣ ቡቲኮች ያሏቸው ዜጎች ማንነት ተኮር ጥቃት ተፈጸመብን፣ ሰበብ እየተፈለገ ሱቆቻችን እየተዘጉ ነው፣ እየታሰርና እየታፈነ ነው ሲሉ ማማረዋል። ጉዳዩ ነገር ገዳዩ ሳይስፋፋ በቃ ሊባል ይገባል ማነታችን ይጣበቅ ሲሉ አዲስ አበባ ነው ብቻ ታውቋል አገራዊ የልብ ሱቆቻቸውን የተዘጋባቸው አፋጣኝ መፍትሄ የማይሰጥቶንና አፈና የማያቆም ከሆነ የተጀመረው ህዝባዊ አመጽ ተጠናክሮ ይቀጥላል ብለዋል። በተጨማሪም ወጣቶቹ በለበሱ ቲሸርት የሚጠየቁበት የሚሳደዱበት ከተማ መሆኗ እያደረ እየከፋ ሄደዋል ሲሉ ለዚህ ከፍተኛ የመብት ሰለባ የሆኑ ወጣቶች ተናግረዋል። አዲስ አበባ ውስጥ የማንነት ተኮር ጥቃት መፈጸም ለዚች የሁሉና ስለሆነች ከተማ አደገኛ አካሄድ ነውና ሁላችን ልንታገለው ይገባል ሲሉ አስክለዋል። አዲስ አበባ ውስጥ ለዩ ተበጣሚም ተለይቶ የሚጎዳም ዜጋ አይኖርም ከተማችን እኩልነት ስፈን በማለት አገዛዙን በጽኑ አውግዘዋል። ከዚህ ጎን ያልቆመ መሪ ነኝ ባይቀጥረኛ ሁሌም በፍርሃት ተሸብቦ ይኖራል ሲሉ ሞራን ገለጹ። ወዳደር ካድሬ ለፍርሃቱ መደበቂያነት ደግሞ የታጠቀ ኃይልን መከታ አድርጎ ይንቀሳቀሳል ብለዋል። የህዝብን ፍላጎት ማሟላት አክሶት ለሆዱ ብቻ ያደረ መሪ ጣፋንተው ሲወጣ የረገጠውን መሰለት ሲወርድ መጨበጥ ነው ብለዋል። ህዝብ ደግሞ ያኔ የመሰላሎቹን ማገር ያነሳና ወጣበት ማማ ወርዶ እንዲፈጠፈት ያደርጋል ጊዜው ሩቅ አይሆንም ሲሉም አክለዋል። ከአማራ አካባቢ ወደ አዲስ አበባ የሚጓዙ በርካታ ሰዎች ወደ ከተማው እንዳይገቡ ባገዛዙ ኃይሎች መከለከላቸውን ተገልጿል። አማራ አካባቢ በተለይም ከሰሜን ወሎና ደቡብ ወሎ በደብረ ብርሃን አቋርጠው ወደ አዲስ አበባ ለመግባት በአገር አቋራጭ ተሽከርካሪ የሚጓዙ ተሳፋሪዎች ወደ አዲስ አበባ እንዳይገቡ ወደ መጡበት እንዲመለሱ መደረጋቸው ተሳፋራቹ አክለዋል። ደብረ ብርሃን አልፈው ከብዙ እንግልት ከተሻ በኋላ ወደ አዲስ አበባ ለመግባት የአዲስ አበባ የመጨረሻው መዳረሻ የሆነችው ደገዳዲ ከተማ ሲደርሱ አዲስ አበባ ከተማ አስተዳደር መስዋዕት ያላችሁም ተብለው ወደ መጡበት እንዲመለሱ መደረጋቸውና የሚደረገው ፍተሻም የተሳፋሪዎች ማንነት ላይ ያነጣጠረ መሆኑ በርካታ ተሳፋሪዎችን አስቀይሟል አስፈብሏል ለቁጣም አነሳስቷል ተብሏል። የአማራ ፍርድ ቤት በገንዘብ ዋስ እንዲለቀቁ ውሳኔ የተሰጣቸው የአማራ ፋኖ አመራሮች አፍሎ ለመውሰድ የሞከረው ያገዛዙ ቡድን ማረሚያ ቤቱ በሚገኙ መለው ታራሚዎች ተጋድሎ በማረሚያ ቤቱ በተገኙ የአማራ ፋኖ አባላት የከተማችን ጀግና ወጣቶች እስር አሁንዋ እስካሁን አሳድረስ ወንድሞቻችን አልተነኩም ሲሉ ያከናውን ተናግረዋል። በተጨማሪም ነገሮች ወደ አላስፈላጊ ግጭት ከመግባታቸው በፊት የሃይማኖት አባቶች የሀገር ሽማግሌዎችና የአባት አርበኞች በጋራ በመሆን ነገሮችን በማረሚያ ቤት ተገኝተው በሰላማዊ መንገድ ለመፍታት ያደረጉት ጥረት የማረሚያ ቤቱ አዛዥ ቀጥረኛ አልስማማው ማለት ተገልጿል። በተጨማሪም ወደ አካባቢው ካድሬዎች በመሄድ ጉዳዩን ለመጠየቅ የሆነውን ለማስረዳትና በአጠቃላይ በጉዳዩ ዙሪያ ለመነጋገር ሙከራ ያደርጉም አገዛዙ ጸረ ህዝብነቱን ቀጥሏል። በመሆኑም መንግስት የአማራ ፋኖ አባላት ብርቱ የከተማችን ወጣቶችና የሰላም አካባቢዎች ከዚህ በኋላ ባለው ጊዜ የሚፈጠረውን በንቃት በመከታተል ያገዛዙን ቀጥረኞች እንዋጋለን ሲሉም በቃለ መሐላ ፈጽመዋል። አማራ እንደ ኦዴድ የናቀውና የደፈረው እንደ ባዕድን ያስደፈረው በታሪክ የለም ሲሉ ሞራን ገለጹ። የደፈረው ጥግ አማራ ከነ ተቋሙ እየተደፈረ ነው። የአማራ የዳኝነት አካል በተደጋጋሚ ተደፍሯል፣ ዛሬም እየተደፈረ ይገኛል። የአማራ ጠቅላይ ፍርድ ቤት የወሰነውን ውሳኔ ለዚያውም በአማራ መዲና አፈሙዝ በያዘ ወንበዴ ሲሻር ማየት ከድፍረትም ድፍረት ከንቃትም ንቃት ነው በላይ ነው ሲሉ በምሬት ይገልጻሉ። እድል በጅ ነው የሚበጅን ምረት ዛሬ ላይ ሰባት አሚትን የከበቡ ወንበዴዎች ልጆችን አስነው ከወሰዱ ስህተቱ የማንም አይደለም የራስህ ያማረው ነው። ያገዛዙን አፈና በንቃት መዋጋት እንደሚገባም አያይዘው በማሳሰብ አስቆጣዋል። ባደር ወጣቶች ጠመንጃ ያለው በጠመንጃ ሰይፍ ያለው በሰይፍ አገዛዙ በወንድ ወንበዴዎች ላይ ይነሳ ይገባል ሲሉ ማስተላለፍ ምናልባትም ወንበዴዎቹ ልጆቻችን ይዘን እንሄዳለን ብለው ከባደር ከወጡ ያዴት ወጣ ቢቸና ደጀን ወጣቶች እሽዋጥር አጥራችሁ እንድትጠብቁ ሲሉ ጥሪ አስተላልፈዋል። አያይዘውም በመንገሻ ጀንበሬ በመራዊ ከመጡ ዱር ቤቱ ዳንግላዎች አንጥፋችሁ ጠብቁ፣ ሾልኮ የመጣ ካለ ዳሞቶች አለን ከኛ የሚሾልክ ቢኖር በኃይለ ኢየሱስ ፍላጅ በሰርላ ጓሉ ባድማ ይቀበር በማለት የጋራ ቃለ መሐላም አክለው መፈጸማቸው ተገልጿል። በሆሮ ጉድሩ ወለጋ ዞን በአቤ ድንጎሮ ወረዳ እና በወረዳው የቀበሌ የሆነችው የሐሮ ሾጤ ቀበሌ በሰሞኑ በሌሊትና በቀን የተቀናጀ የተኩስ ልውውጥ እየተደረገ ይገኛል። ያገዛዙ ኃይል ኦነግ በአካባቢ ከሚገኙ ህዝቦች ምሽትን ሳደገን በማድረግ ወደ ከተማዋ ለመግባት ጥረት እያደረገ እንደሚገኝ ተገልጿል። በሐሮ ሾጤ ቀበሌ በርካታ ንጹሃን የተፈናቀሉበትና የሞቱበት በመሆኑ ማህበረሰቡን ለቆ ወጥቷል። በዚህም ኦነግ በድጋሚ ያለምንም ተልካይ ወደ ቀበሌው ለመግባት ችሏል ነው የተባለው። ስለሆነም በወረዳው በቆላማው አካባቢ የሚገኙ ዜጎች በክረምት መግባት ምክንያት በደል ከተሸፈነው ምድርና በአዝረት ባሸበረቀው የቆላማ አካባቢዎች ዘልቆ እንዳይገባ ጥንቃቄ ይደረግ ሲሉ አሳስበዋል። በመጨረሻ ህብረተሰቡ አካባቢውን ነጥቶ እንዲጠብቅና ህዝባዊ ኃይሉ የበረሃማዋን መግቢያ በሮች ቀድሞ በመዝጋት እንዲከላከል በክልሉ ጋና ከተማ በዙሩ የሚገኙ የማህበረሰብ ክፍሎች ጥሪ አቅርበዋል። ለዕለቱ የነበረን ዜና ይህንን ይመስል ነበረ። ፈጣሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋራ አብራችሁ ቆዩ።
ገንዘብ ድንብሎ ሲለምናቸው የነበሩትን ማለት ነው።
ያው ከሱ በፊት የነበሩ አረመኔዎች ይሉ እንደነበሩት የደላቸው የተመላቀቁ ባዕድ አገር ነዋሪዎች የቸገረውን ሀገሬ እርስ በርሱ አጋጨት ሲል ቅንጣትን ማፍረት አልታየበትም። እርግማኑን አልጎድጉለታ የነፍሰ ገዳይና ግፈኛ እርግማንን ግን የሚያዳምጥ እንደሌለ ስለምናውቅ ብዙም አልተጨነቅንም። ቤተሰቡ ሳይቀር በአሜሪካ ሲንደላቀቁ መክረማቸውንም ሊያነሳልን አልጠበቅንም። ህዝብን እንደ ሰለባ አድርጎ ሌሎችን መወንጀል የተለመደ የገዢዎች እየከሰረ ግን አለቅ ያሉት ዘዴ ነው። የራሳቸውን ገበናና ጥፋት ለመደበቅ ጭካኔያቸውን ለመሸፈን። ለምሳሌ ህዝብ ተዛዝኖ እንዳይረዳዳ ይኸው ለሚለምኑ ሳንቲም የሚሰጥ በህግ ይቀጣ የሚል ድንጋጌ ለማውጣት ሸብረብ እያሉ ናቸው። አንገብጋቢና ምላሽ ፈላጊ ጉዳዮችን ወደ ጎን ትተው ያንበላቸውን ማገት ልማዳቸው ሆኖ መሳሪያ አድርጓቸዋል። ችግኝ ተከላ፣ ከተማ ጽዳት ወዘተ ኤቫናሊስት እንቅስቃሴዎችን ይመለከቷል። ሌሎችም የባዕድ ርዕዮት ተከተሉ ብሎ ሊወረፍ ሲነሳ በዋሸራ ዋልድባ ያልተፈለሰፈውን ካፒታሊዝምን የሮማው ጳጳስ ሳይቀሩ ሰው በላ ያሉትን ግን የምከተል ነኝ በሚል ፈረንጅ ጌቶቹን ያስደስታል። አየር መንገዱን ሳይቀር ልንሰበች ነው በሚል ብቻ ሳይሆን በአጠቃላይ የሀገር ቀስ የሆኑትን በማጥፋት በማፈራረስ ላይ ናቸው። የኑሮ ውድነት የህዝብን ስቃይና ድህነት ሰማይ አድርሶት እያለ ኢኮኖሚው አደገ ተመነደገ በሚል ዛሬም ሊያጃጅሉን እየሞከሩ ናቸው። ሹሞቹ ግን ምን በአሜሪካ ሰዎች ቢሞከሩም የዛሬን ብተው ይዘርዝረኝ ነውና ከመቅጽበት ስግብግብ የኬንያ አቋማቸውን ይፋ አድርገው በደንብ እየታጠቡና በተለይም አማራው ላይ ፍጅትና የዘር ማጽዳት ዘመቻ አስፋፍተው ማደናገር ያሉትን መተው መጋለጥ ተገደዋል። የማይለቁት አቋምና ፖለቲካ ግን ያው ዘረኝነት ለመሆኑ ምንም ጥርጥር ሊኖር አይችልም፣ አይገባም። በአገር ላለው ቀውስና ችግር ሁሉ ተጠያቂ አገዛዙ እንጂ በውጭ ሀገር የሚኖሩ ኢትዮጵያውያን አይደሉም። ባያሌው ልንነግራቸው እንደሞከርነው ሁሉ የኢትዮጵያ የረጅም ጊዜ ችግሮች ምንጭ ገዢዎችና ስርዓቶች እንጂ የፈረደበት የአማራው ህዝብ ተጠያቂ አይደለም፣ ሊሆንም አይችልም። ደም የተከፈለበት ህገ መንግስት ነው ብሎ የወያኔን መሰረታዊና አገር አስፊ ሰነድ ሲከላከሉ ሲደግፉ ማንነታቸውን እንደገና ሳይወዱ አጋልጠዋል። የወያኔ ደም ከተከበረ በሚሊዮን ደረጃ ለአገሩና ለመብቱ ታግሎ መስዋዕትነት የከፈለው የህዝብ ደምስ ለምን ዋጋ አጣ? ወያኔ ይውደም፣ ኢህአዴግ ይወገድ፣ ዴሞክራሲ ይስፈን፣ የህግ የበላይነት ይከበር፣ ዘረኝነት ይጥፋ ብሎ ደሙን ያፈሰሰው ህዝብ ዋጋ ሊሰጡ የተሳናቸው ሹሞች ያው የቆሙለትን ዘረኝነት ግን ክብር ሰጥተው መብታችንን ሊነፍጉን ቆመዋል። ህገ መንግስት ብሎ ወያኔ ህዝብና በሀገር ላይ የጫነውን አንቀጽ 39ን ጨምር ቅዱስና ክቡር የማይነካ የማይደፈር የማይታረም የማይሻር አድርገው የወሰዱት ሹሞች ይህ የክፍፍልና ይህን ጠላትነት ለገባቸው የሚያመቻቸው በመሆኑ ብቻ ነው። በአንዲት ዓመት የ27 ዓመቱን ጥፋታቸውን በፍጥነት ጠቅለል አድርገው አስፋፍተው ደግመውብናል። ለዚህ የጥፋት ዘመቻ ይረዱት ይተባበሩት ዘንድ ሹሙ የሚንጫ ወሮበሎችን ጋብዞ አሰማርቷል። ኢትዮጵያዊ አይደለንም ሆነንም አናውቅም ባይ ብዙዎችን ሁሉ ሰብስቦ በዙሪያው ኮልኩሏል። 20 ባንክ ሲዘርፉ ትንትሽም ሳይሉ አዲስ አበባ የኢትዮጵያውያን ናት የሚሉት ላይ ግን የጦርነት ዛቻ ያስደምጣሉ። ዛሬ ማንነታቸው ሲጋለጥ በቀቢጠ ተስፋ በውጭ ነዋሪ ኢትዮጵያውያንን ሊከስ ሊወር እጅ መነሳቱ የሚጠበቅ ነው። እርግማኑን እንኳ ለክት ማለት ብንገደድም ከሳምንት ሳምንት ሹሞቹ እየቀለሉና ጸረ ኢትዮጵያ መሆናቸውን እያጋለጡ መምጣታቸው ተረጋግጧል። በውጭ ያሉት ዜጎቻችን ሊደግፉት በተስፋ ሞከሩ እንጂ በጅምላ ወግድ ያሉትም አልነበሩም። አቆሚ ነገር ከተባለ ያለው ሁኔታ የሹሞቹንም አለቆች አስጨንቆ እንደገና ምን እናድርግ ምክክር ወይም በወያኔ አነጋገር አኬባና ውይይት መጀመራቸው ሚስጥር አይደለም። ቅጥረኞች ሆነው ከጭቆና ጋር የተመረመሩትም ቢሆኑ ግራ እየገባቸው እንደሆነ መታየት ተችሏል። ዘግተው ቆሽሸው የሹሞቹን ያፈና እርምጃና ጸረ አማራ ድርጊቶች ሳይቀር በይፋ እስከ መረገጥ ደርሰው ራሳቸውን ዳግም አጋልጠዋል። ይህም የህዝብ ድል አካል ነው። አስመሳዮቹ ማንነታቸው ሲጋለጥ ማለት ነው። ህዝብ ወደ ጠላቱን በሚገባ ሊለይ መቻሉ ጸጋ ነው። አገርን ትግሉ የሚጠይቀው የኢህአዴግን መወገድ መውደም ነው። የሚታረም አይደሉምና እንደ ምርጫ መታረም አለባቸው። ነቅሎ መጣል ስርዓት አልበኝነት መስፈኑ ያላቸውን አገዛዝ ምንነት የሚያሳይ ነው። የአገዛዛቸው መከተቻ ነው ወንጀልና ሁሉን አቀፍ ብልግና። ዘረኛ ናቸውና ኢትዮጵያን ይጻረራሉ። በመሆኑም አገራት እርምጃዎችን ወደፊት መጠበቅ እንጂ ምንም መሻሻልና ለህዝብ የሚበጅ ለውጥ በእነሱ ስር የሚከሰት አይሆንም። ለቀውሱና ችግሩ ሁሉ ዛሬ ተጠያቂ እነሱ ብቻ ናቸው። በስልጣን ተደላደሉ ማለት ኢትዮጵያ ደቀቀች፣ ለግንጠራ ታጨች ማለት ነው። 27 ዓመታት ሊዳዳው አደጋ እውን ሆነ ማለት ነው። ሹሞቹ ትርጉማቸው ከድጡ ወደ ማጡ ነው። በአማራውና በኢትዮጵያ ላይ እንዲሁም በኢህአፓ ላይ የቀጠለው ዘመቻ የዘንድሮ ዘረኞችም ጽኑ አቋም ነው። በመሆኑም ያለው ግብ ግብ በጸረ ኢትዮጵያ ኃይሎችና በኢትዮጵያ ህዝብ መሃል ነው። ኢትዮጵያ ከኛ በሚለው ህዝብና በዘረኞቹ መሃል ያለ የማይታበቅ ቅራኔ። አሸናፊው ህዝብ እንደሚሆን ኢትዮጵያ እንደምትሆን ምንም ጥርጥር ሊኖር አይገባም። በዚህ መሰረት ትግላችን ተፋፍሞ ቀጣይ ነው። በተወሰነ ጊዜ የጨነቀው ህዝብ በበጎ ያያቸውና ያደነቃቸው ክንፎችን ዛሬ ራሳቸውን አጋልጠው ከዘረኞች ጎን ተሰልፈዋልና ይህንንም ቆሻሻ እግረ መንገዳችንን ማጽዳት የማይቀር ነው። ሳሪታ ላይ እንዳለው እምቢልታ ባንዳና ካሪዮን አስመሳሪ ወደሮቹ ሁሉ አበጥረ ልናይ ልናውቅ ችለናልና ከእንግዲህ ወዲህ ማንም ዘረኛ ማንም ጸረ ህዝብ የህዝብ ወገን ነኝ ብሎ ሊያጎናብደን አይችልም፣ አይፈቀድለትም። ድል ለኢትዮጵያ ህዝብ። ዘረኝነት ይውደም። ወያኔ ኢህአዴግ ይወገድ።
I'm going to go back to the house. I'm going to go back to the house.
ቀዳሚ ግዳጅላ ለመርሳት ጨቋኝና አረመኔ አገዛዝን የሚታገል ህዝብ ገና ከመጀመሪያው አያሌ ውጣ ውረድ እንደሚያጋጥመው የታወቀ ነው። ገዢዎቹ ምቹኑራቸውን ስልጣናቸውን በቀላሉ ሊለቁ ፈላጊ አይደሉምና የህዝብን ትግል ለማፈን የማይፈነቅሉ ድንጋይ የለም። ይህ እንዳለው ነው ግን የህዝብ ትግል ብዙ ጊዜ የሚጎዳው በራሱ ነው፣ በህዝብና በድርጅቶች መሃል ባሉ ስተቶችና ድክመቶች። በቅድሚያ አሁን ያለውን ሁኔታ ስንቃኘው ድርጅት ነን የሚሉትና የሚባሉት በእውን ድርጅቶች ናቸውን የሚል ጥያቄ መቅረቡ አስፈላጊ ሆኗል። ድርጅት ዓላማ፣ መዋቅር፣ ግብ፣ የነቁ አባላት ያስፈልጉታል። ድርጅት ህግና ደንብን ወሳኝ አስፈጻሚ አካላት እንደሚያስፈልጉት ሁሉ ገና ሲደራጅ ግቡን ጠንቅቆ ማወቅና ይህንንም ለአባላቱና ለህዝብም ማስጨበጥ መቻል ይገባዋል። ወያኔን ወዳጅ የሚሉ ድርጅቶች የኢትዮጵያን ህዝብ ሀገራዊ ትግል ሊመሩ ከቶ ማይችሉም። በግልባጩ ወያኔን ጠላት ስላሉ ብቻ ትግሉን በጥንቃቄ ያስጌዱታል ማለትም አይደለም። ሙያተኛ አሰራር፣ ቁርጠኝነትና ህዝብን የማደራጀት ችሎታ ወሳኝ ሁኔታዎች ናቸው። በአሁኑ ጊዜ ድርጅትን ያሳድጉ የሚጥሩት ሌላውን ድርጅት በማጥቃትና በማንኳሰስ ነው። ይመርህ አለን ግባችን ይህ ነው ሪውታችን ይህን ይመስላል በማለት ፈንታ ለምሳሌ ሀፓን ማውገዙን ይመርጣሉ። ውግዘት ከድል ስለማይሆን ያው ባውላል ላይ ቀላሉ ማለት ነው። ያ ድርጅት በጊዜው ባለው አቋም ታግሏል እናንተስ ምን አደረጋችሁ ለሚለው ምላሽላችሁ ያለፈውን በመውቀስ ያውም በሐሰት ላይ ተመስርቶ ዛሬን መታገልና ሀገርን ማዳን አይቻልም። ድርጅቶች ከተልፈተፈሱ መሪዎቻቸው የህዝብን አድማ በማክሸፍ ቀዳሚ ሚና ይዙ ከሆነ ለህዝብ ቆመናል ብሎ የወያኔን ዘረኝነት በግልባጩ እየደገሙ ህዝብን ከከፋፈሉ የህዝብ ትግል ሊታዘንለት ይገባል። ወደፊት መራመድ አቅቶት ከቀናው ባለበት ይረግጣል አሊያም ወደ ወድቀት ያመራል። የአራት አመታት ተመክሮን ስንገመግም ትግላችንን የራሳችን ድግመት ሲያደናቅፈው እናያለን እንረዳለን። የህዝብ ወገን መስለው ግን ሚናቸው አገዛዙን ወያኔን መደገፍ የሆነ ምሁሮች ውጥንቅጥ አምጥተውብናል ከፋፍለውናል። የህዝብ ወገን ነን እያሉ ያደሩት ለባዕዳን የኢትዮጵያ ጠላቶች በመሆኑ ትግላችንን ማጅራቱን ደጋግመው መተዋል። የህብረት ጠላታችንን አፍርሰዋል። ያታግሉ የሚችሉ ድርጅቶች ላይ በግልጽም በጃዙሩም ዘምተው አጥቅተዋል። ኢትዮጵያን የበደሉ ዜጎችን የሸጡ ቀሽብርተኛና ነፍሰ ገዳዮች የታሪክ ቆሻሻዎች መሪ ሀገር ወዳድ አርበኛ ብለን በመቀበል የራሳችንን ሆነ ሀገራችንን ጎተን ለወያኔ አመቻችተናል። ዩኒታም በተገቢው ተጽኖ ህዝብ የሚበጁትን የትግል ድርጅቶችን ይመርጥና ሊደግፍ ይጠበቅበታል። የሚታገሉ ድርጅቶች ድል በመክንያት ነው። ባፋዊና የወረቀት ትግል ብቻ የታጀቡ ከጥቂት በላይ ናቸው። ታገልን የሚሉት እንደ ማሊዥያው አውሮፕላን ደብዛቸው ጠፍቶ ያለ ትግሉን እንመራለን ማለቱ አያሳፍራቸውምና ነው። ድርጅቶች ዋናው ትኩረት ምን ላይ ነው ብለው በትክክል መወሰን ካጣታቸው ከግራ ቀኙ ሲላተሙ ትግሉን በከቢር መርሳታቸው አይቀሬ ነው። ድርጅት ኢላማና ግብ ሊኖረው ይገባል የምንለው ለዚህ ነው። ትኩረት በወያኔ ላይ መሆኑ ቀርቶ የአንዳንድ ቡድኖች ትኩረት የህዝብን ጎራ ማጥቃት ነው። እነዚህ ቡድኖች በትግሉ ሜዳ አንዲትም ድል ሳያስመዘግቡ ጭራሹኑ በሜዳው ሳይገኙ በኢያክ ተደራጅቶ ወያኔን ተፋልሞ መስዋዕት የከፈለውን የሀፓን ማውገዙ ላይ ተጠምዶ ማየት መስማት ተገደናል። አሳዛኝ ክስተት ነው። ይህ ነው መታረም ያለበት ትኩረትን በወያኔ ላይ አለማድረግ። ለሀቀኛ ሀገር ወዳድና ታጋይ ድርጅቶች ቀዳሚው ግዳጅ ወያኔን በሁሉም መስክ በሁለገብ ትግል መፋለም ነው። የሀፓንና ያንን ትውልድ በማውገዝ ላይ ብቻ ማተኮሩ ህዝባዊ ያልሆነ ማንነትን ያጋልጣል። ቀዳሚ ግዳጃችንን ወያኔን መፋለምና ወያኔን ከምድራችን ለማስወገድ ነው ካልን ስምሪታችን በትክክል ይጠቁመናል። በቅድሚያ ጎራችን እንድናጸዳና አስመሳይ ሀገራችን አጋልጠን እንድናርቅ መድረክ እንድንነሳ ያመላክተናል።
ግዴታ ውስጥም ይህ ጥዳት መደረግ አለበት። ካርታን በክልስ ጥይት ሞልቶ ተኩስ ያገባም ሰባራ በትር ምርኩዝም አይሆንም። ካልጸዳን በ97 እንዳየነው ምሩን ያልናቸው አጋፍተው ለጠላት ሰጡናል። ራስን ማጽዳት የራስን አቋም ከማወቅ ጋርም የተያያዘ ነው። ራስን ማወቅና ጠላትን ማወቅ የድል ዋስትና መሆኑን አዋቂዎች ነግረውናል። በሚገባም ታይቷል። ጎራችንን ካጸዳን ድርጅቶችንም በእውን ድርጅት ካደረግን ቀጥሎ የሚመጣው ግዳጅ አዳክሞ በነጠላ ያስመታንን ችግር ማስወገድ ነው። ህብረትን እንደምናየው የቧልት ስምሪት ሳናደርገው በጥሞናና ለሀገር የሚበጅ መንገድ ይዘነው ሰፍኖ ያለው ክፍፍል ማስወገድ መቻል አለብን። ለመቻል በቂ ያለፈ ተመክሮ አለን። ግን በትክክሉ መገምገምና ከልብ ህብረትን መሻት ያስፈልገናል። በማያወላዳ መንገድ መረዳት የሚገባን ይህን የህብረት ጥረት በይስሙላ ህብረቶች፣ ስብስቦች፣ ሸንጎዎች ወዘተ ሊያደናቅፉ የሚጥሩ መኖራቸውንና ለህብረታችን ጠር የሆነው ወያኔ ብቻ ለመሆኑን ነው። በተያያዘም ከወያኔ ጋር መደራደር፣ በምርጫ መጋተር ወዘተ የሚሉ ውድቅ ፈሊጦችን፣ መንገዶችን፣ አቋማችን አሽቀንጥሮ መጣል ያስፈልጋል። ተሞክረው አልሰሩም፣ ተለፍቶባቸዋል። በ1997 እንደታየው ደግሞ ደምን ፈሷል። በቅርቡም ለመቶ በመቶ ድል ወያኔን አበቁ፣ ህይወት በከንቱ አስጠፉ እንጂ አልፈየዱልንም። ማለትም ወያኔን በገቢር በሐቅ በተጨባጭ በወለገብ ትክክል ለመወጠር መነሳት ያስፈልጋል። የህዝባዊ አመጽ አንዱ ገጽታ ህዝብን ማሳደም ማሳመጽ ነውና ለመጪው ምርጫ እንዘጋጅ መፈክርን እንጦሮጦስ ሰዶ ለነገው ሥራ ማቆም አድማ፣ ለነገው የሙት ከተማ አመጽ ወዘተ መዘጋጀቱ የተሻለ ይሆናል ማለት ነው። ህዝባዊ ማህበራትን ማጠናከር፣ የህቡ ስራን እንደ በፊቱ ቦታ በመስጠት ጠላትን ይበልጥ ከህዝብ መነጠል፣ የመላው ህዝብ ተሳትፎ የሚታይበትን ሁለገብ ተቃውሞ ማዘጋጀት አስፈላጊ ይሆናል። ይህም እንዲሳካ ቀድሞ ታይቶ ተደርጎ እንደነበረው ወጣቶችን፣ ሴቶችን፣ ሀገር ወዳድ አዛውንትን ሁሉ መድረስና ማደራጀት ማለት ነው። ህዝባዊ አመጽ የህዝብ ተልእኮና ስራ ነው። እውን ለማድረግ መሰረት የሚሆኑ አሰባሳቢ መፈክሮች ሞልተዋል። እየተካሄዱ ያሉ ተቃውሞችም አሉ። ህዝብ ተራበ፣ ኑሮ ተወደደ፣ መሬት ላራሹ፣ ፍትህ ጠፋ፣ የፖለቲካ እስረኞች ይፈቱ፣ ህዝብ አይፈናቀል፣ መሬታችን ድንበራችን ይከበር፣ እንጀራም ዲሞክራሲም እንፈልጋለን ወዘተ በሚል ዙሪያ ሚሊዮኖች ሊሰባሰቡ ይችላሉ፣ ይሰበሰባሉ። ሌላ አማራጭም የለም። ይህ ነው ቀዳሚውና ትኩረት ሊሰጠው የሚገባው ግዳጅ። ይህ ስምሪት በትጥቅ ትግል መታጀብ መደገፍ አለበት። ያበጠው ይፈንዳ እንደተባለው ህዝብ ጦርነት ሰልችቶታል፣ ልፈፋ የወያኔ የእንቅልፍ ኪኒን ነው። ህዝብ በቅድሚያ የሰለቸው መበደል፣ መጨቆን፣ ሀገሩን ማፍቱን ማጣቱ ነው። ይህን ለማስወገድ ለጦርነት መቼምና ሁሌም ሊነሳ ዝግጁ ነው። ስለዚህም የወያኔን ማስተኛ ቅስቀሳ አስወግዶ ይህን ጸረ ኢትዮጵያ ኃይል በብረት ለመፋለም መዘጋጀትና መነሳትም ወሳኝ ነው። ለነገሩ በኢትዮጵያ ጦርነት አላባራም፣ ወያኔ ስልጣን ስለያዘም አላከተመም። ይህ ትግል ቀላል አለመሆኑ ግልጽ ነው። ጋሬጣዎቹም ብዙ ናቸው። እነዚህን በሀገርም ሆነ ከሀገር ውጪ አስወግዶ መሰማራቱ ግን ቀነቀጠሮ የማይሰጠው ነው። ያፓና ይደሃቅ ያግ ብለው ሞክረው ማቆም ተገደዋል። ምክንያቱንም በጊዜው አስረድተዋል። ሌላ መንገድ የለምን? ከሀገር ውስጥስ ይህን ማደራጀት አይቻልምን? እነዚህና ሌሎች ጥያቄዎችን ድርጅቶች በጋራ በሚስጥር ሊመረምሩ ሊሞክሩ ይገባቸዋል። በአደባባይ የሚሰለቅ ጉዳይ አይደለም። በዚህ ቀን በዚህ ቦታ ልንወጋ እንመጣለን ብሎ ለወያኔ ማስጠንቀቁ በቴክስ ፊልም በሚባለው መሾፈርን የሚያመለክት እንጂ ከተጨባጭ ትግል ግንኙነት የለውም። ጠላትን ባልጠበቀበትና ብልቱ በሳሳበት ሁሉ ማጥቃት የሚገባ ነው። ትጥቅንም ከጠላት ማግኘት መሰብሰብ ይቻላል ወዘተ። ቁም ነገሩ ትኩረታችን ወያኔን በሁለገብ በትጥቅም በአድማ በሻጥርም በማቀብም በቻልነው ሁሉ እንድናጠቃው በጋራ እንነሳ የሚል ነው። ይህን አለ የሚሉ ሁሉ አንድም ተላላ ናቸው፣ አሊያም ከወደ ወያኔ ጎራ ናቸው። ህዝብ ግን የሚታገሉትን በትግል ሜዳ መስክ የተሰማሩትን መርዳት አለበት። በተለይ በውጭ ሀገር ሆነው ሁለገቡን ትግል በዚህ በዚያ ላደናቅፉና ህዝብን ሊከፋፍሉ ተነስተው ወያኔን የሚረዱት ክፍሎች ከአጥፊ ተግባር እንዲታቀሙ መምከር መውቀስ አስፈላጊ ነው። ትኩረትን በወያኔ ላይ ድርጅቶችና ህዝብን መከፋፈል ያብቃ። ለጀግና ህዝብና ለቆራት ትግል ብቁ ድርጅቶችና መሪዎች ይኑሩ። ወያኔን በህብረት ታግለን እንደምሰስ።
አብረን እንነሳ ከዘለዳው ችግራችንም አንድልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ሕይወት ጠያቂ ነው የትም ሸሽቷል ወጣ ያለው ባገሩ ነው የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ አንደኛው ባጠፋው ሌላው ይወቀሳል ሌላኛው ባለማው ሁሉም ይወደሳል አንድ ነው እጣችን ወይ መልማት ወይ መጥፋት በሌለ ነገር ላይ አያሻም መጓደል እንቁም ተባብረን ለሐቀኛ ትግል እኔ ለእኔ ሳይሆን እኛ ለእኛ እንበል የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ ነፃነትህን ጠብቅ ለአገር ተሰውተህ ተማመን በሕዝብህ ተማመን በራስህ ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረት ሲል ተጨንቆ ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ወሸንፈር ላይ ቆሞ ማንም ሰው አይረካ ሁሉ ሰው እያሻ ለአገር የሚሠራ ለምን ዞር በል አትበል እንዋል ባተካራ ለማይቀረው ነገር ሕዝብ አውቆ ሲነሣ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጐትቶ ገፍትሮ ድንጋዩን ነቅሎ ትፍሉን ጉቶ ምን ያቀሻብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው ዕጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ሕዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ
ቀጣዩና ጎጂው የአሜሪካ አቋም አሜሪካ ለጭቁን ህዝቦች በሞላና በተረይም በአፍሪካ ቀንድ ነዋሪ ለሆነው አፍሪካዊ ሁሉ ስትከተለው የቆየችው ፖለቲካ ህዝቦችን የጎዳ ለመሆኑ መረጃ አምጡ የሚለን የለም። አሜሪካ ኔልሰን ማንዴላን ሽብርተኛ ብላ ያወገዘችውና ከአፓርታይድና ከቀኝ ገዢዎች ጎን የቆመች አገር ናት። ኳሜ ንክሩማህን ማን ገለበጠው? ሉሙምባንስ ማን አስገደለው? የኢራኑን ሞሳዴ ገልብጦ ለሞት ማን ዳረገው? የነ መንግስቱ ንዋይን መፈንቀል ለማክሸፍስ ማን ከፍተኛ ሚና ነበረው? ለሁሉም መልሱ አሜሪካ የሚል ነው። አሜሪካ ነጻነቱን ብሔራዊ መብቱን ለፈለገ ህዝብ ሁሉ ዋና ጠላት ሆና ቆይታለች። በተለይም በኢትዮጵያ ሚናዋ ጎጂ መሆኑን ዛሬ አንዳንዶች ንገሩ ሊሉ ቢነሱም የታወቀና ፀሐይ የሞቀው ጉዳይ ነው። አሜሪካ በኢትዮጵያና በአፍሪካ ቀንድ በነበራትና ባላት ሚና ላይ እናተኩር። ምክንያቱም በአሁኑ ጊዜ የህዝባችን የለውጥ ፍላጎትን ልታደናቅፍ እየጣረች ነውና። ምላሳቸውን በዶላር የተከራየቻቸው ቅጥረኞችና የሬዲዮ አስተላላፊዎች ትግሉን በሚጎዳ መልክ የሚቀበዘበዙት ምሳሌ ናቸው። በአጼው ዘመን አሜሪካ በአገራችን ላይ ሰፊ ቁጥጥር የነበራት ሲሆን በአስመራም ቃኘው የሚባል የጦር ሰፈር ነበራት። በዚህ ጦር ሰፈር አማካይነትም እነ ኢሳያስን ውስጥ በውስጥ አግኝታ ትረዳ እንደነበር ብዙዎች አጋልጠዋል።
በአጼው ላይ መፈንቅል ሲሞከርም ዋናው አክሻፊ ሆና የተገኘችው አሜሪካ ነበረች። በዓለም አቀፍ ደረጃ ጸረ አሜሪካ ኢምፔሪያሊዝም ትግል ሲፋፋም በኢትዮጵያ ይህ በመከሰቱ የካቲት አብዮት ለአሜሪካ የበላይነት ማክተም ዋና ምክንያት ሆኗል። አሜሪካም በኢትዮጵያ ተራማጆችና በኢሃፓም ላይ ከዚህ ጊዜ ጀምሮ ጨካኝ ቂም ይዛ እስከዛሬ ዘልቃለች። አገር ወዳድ ኢትዮጵያውያን የአሜሪካ ጥቃት ሲደርስባቸው የባጀ መሆኑን ሁላችንም የምናውቀው ነው። ጸረ ደርግ አቋም አሜሪካ ስትይዝ ከሶማሊያ ጋር ወገና ኢትዮጵያ የከፈለችበትን የጦር መሳሪያ አልሰጥም ከማለት አልፋ ሶማሊያን በስለላና ወታደራዊ መስክም ሙሉ እርዳታ መስጠቷ የተረጋገጠ ነው። የሶማሊያ ወዳጅ የነበረችው ሶቪየት ህብረት ድጋፉን ወደ ኢትዮጵያ ካዞረች በኋላ ደርግን በአንድ በኩል ስትቃወም፣ በዚያው ልክ ደግሞ ኢህአፓን ለማፍረስ ሙሉ ትኩረት ሰጥታ አሜሪካ ሰርታለች። ሰርጎ ገቦችን ከመላክ አልፋ ከሱዳንና ሌሎችም ተባብራ ቀጥረኛ ጦር በኢህአሰ ላይ እስከ መላክ ድረስ በኒካራጓ ልታቋቁም ልትረዳ እንደሞከረቻቸው ኮንትራ ተብዬ ጸረ አብዮት ኃይሎች ሁሉ በኢትዮጵያም በቅጥረኞቿ በእነ ደረጀ ዴሬሳ በዛሬው የወያኔ አቡድ ወዘተ አማካኝነት ኢዲሃ የኢትዮጵያ ዴሞክራሲያዊ ድርጅት ህብረት አላያንስ ኢፒዲኤ የሚባል ስብስብ መስርታ ራዲዮም ገንዘብም ሰጥታ ሱዳንና ሻዕቢያን ይዛ የዚህ ስብስብ ጦር ነኝ የሚል ኃይል ወደ ኢህአሰ ነጻ መሬት አስገብታ ጥቂቶች ብቻ ሲተርፉ ቀሪው በቋራጭ ልጋ መሬት ድባቅ ተመቷል። በአዲስ አበባ የአሜሪካ የስለላ ድርጅት አባል ከኢዲህ የሚስጥር አባሎች ጋር ተሰብስቦ ተገኝቶ ኢትዮጵያውያኑ በአብዛኛው ሲገደሉ አሜሪካዊው ግብረ ስየል ተፈጽሞበትና አከርካሪ አጥንቱ ተሰብሮ በእስራኤል አደራዳሪነት ሊለቀቅ ችሏል። ስለ ተመክሮው ይሰለ የጻፈውና ቀጣሪዎቹን የከሰሰበት ሰነድም ይፋ የወጣ ነው። አሜሪካ ከኮሚኒስትም ኮሚኒስት የከረርኩ ኮሚኒስት ነኝ ያውም የአልባንያ ያለውን ወያኔ የመረጠችው በአገር ወዳድነቱ ሆነ በርዕዮቱ መስክ ያለው እምነት ኮስማና መሆኑን በማወቋ ነው። ድጋፍ ከተሰጠው በአሜሪካ ጫማ ስር የሚወድቅ ከሃዲ ቡድን መሆኑን በጥናት ከደረሱበት በኋላ ከጎኑ ወይም ከላዩ ቆመዋል። ሻዕቢያንም ይዞ ኤርትራን መገንጠል ለአሜሪካ ጠቃሚ ነው ካሉ በኋላ ይህ ቡድን አሞሽረውና ቀባብተው በማቅረብ ያው እንዳየነው የግንጠላው ዋና ተባባሪ ሆነዋል። የኤርትራ ግንጠላ ሂደት ሲጀመር ኢዲሃቅ በኒውዮርክ የአፍሪካ የተባበሩት መንግስታት ተወካዮች ዘንድ በመዞር ተቃውሞ ሲያሰማ እነዚህ ተወካዮች ማስፈራሪያ የሰጠና ጸጥ ያደረገ አሜሪካ ነበር። ወያኔ ወደ ስልጣን የደረሰበት ሂደት በሱዳንም በነ ሊቢያ፣ እንግሊዝ፣ ኖርዌይ፣ ሳውዲ አረቢያ የተደገፈ ቢሆንም ወሳኙ ሚና የአሜሪካ እንደነበር ታሪክ የሚያውቀው ነው። በደርግ ውስጥ አሜሪካ የተገሰጋቸውን ቀጥረኞች ተደራዳሪ ብሎ ወደ ለንደን የሰላም ጉባኤ እንዲመጡና እጅ እንዲሰጡ ካደረገ በኋላ በዚህ ጉባኤም አገር ወዳድ ኃይሎች እንዳይገኙ ከወያኔና ሻዕቢያ ጋር አሴረ። የአሜሪካው ተወካይ ሀርማን ኮሆን ባለፈው ሰሞን ለኢትዮጵያ ተቀርቋሪ መስሎ ሊቀርብ የደፈረው በፈረንሳይና በጣሊያን የተጀመረው የሁሉን አቀፍ ጉባኤ እንዳይሳካ ያደናቀፈበትና ጎርባቾቭ የተባለውን የሶቪየት መሪ አግባብቶ የተንቀሳቀሰበት መሆኑም ዛሬ የአደባባይ ሚስጥር ነው። ለይስሙላ በዚህ ጉባኤ የተገኘው ኦነግ ሳይተነፍስ የወሰኑትን ተቀብሎ ወደ አዲስ አበባ ተጉዞ ከዚያ የተከተለውን ሁላችንም የምናውቀው ነው። በደርግ ውድቀት ሰሞን ዋናው ግብ ቤተ እስራኤሎችን ማውጣትና እስራኤል መውሰድ በመሆኑም አገራችንን ለወያኔ አሳልፈው ሲሰጡ ብዙም አልተጨነቁም። ኋላም ጋዳፊን መግደል እንጂ ሊቢያ ምን ትሆናለች በሚለው ላይ እንዳልተጨነቁት ሁሉ ወይም ሳዳምና ኢራቅ የአዲስ አበባው የሽግግር ጉባኤ የአሜሪካ የወያኔና የሻዕቢያ ጉባኤ እንደነበርም አይተናል። ደርግ የተባለው አውሬ አገራችንን አልምቶና አዳክሞ በማፍረሱና ዋናው ፋሽስትም መፈርጠጡ ራሱ ያው አሜሪካ ጸረ ወያኔ ውጊያ እንዳይፋፋም ከሙጋቤ ጋር ተስማምቶ ያደረገው መሆኑን ሙጋቤም ራሱ የገለጸው ነው። መንግስቱን ሲያስመልጥ ሌሎችን ቀጥረኞች ግን አሳልፎ ሰጥቷቸዋል። ጥቂቶቹም አሜሪካ ጥገኝነት ሰጥቷል። ወያኔ ኢትዮጵያን እንዲቆጣጠርና አፋኝ ስርዓቱን እንዲመሰረት ደጋፊና አቃፊ የሆነለት በዋናው መልኩ አሜሪካ ነው። እንግሊዝም ተከትላ የአቅሟን አድርጋለች። ክንፈ ገብረ መድህንን ሳይቀር አሰልጥናለች፣ ለፖሊስ ትጥቅ አቅርባለች። ወያኔ ላይ ጦር ለማዘጋጀት በምስራቅ አፍሪካ የተደረገውን ጥረትም አሜሪካና እንግሊዝ ባላቸው ተጽዕኖ በትተውታል። ለወያኔ በዓለም አቀፉ መድረክ ሙሉ ድጋፍን በመስጠትም ተንከባክበውታል። እነ ሟቹ ፖል ሄንዚን የመሳሰሉትን አስተማርታ ሰፊ ቅስቀሳ ለወያኔና ሻቢያ በማካሄድ ተቃዋሚዎችን የአማራ ትንክህተኞች በሚልም አጥቅተዋል። ወያኔን ለምን ይደግፋሉ? የፈለጉትን እሺ ብሎ የሚፈጽም የኢትዮጵያን ብሔራዊ ጥቅም አሳልፈው የሚሰጥ ተገዢ ቡድን በመሆኑ ነው። ሶማሊያ ገብተህ ለእኛ ጥቅም ተጨረስ ሲሉት ክፍያው ስንት ነው ጥያቄው? ይህ በርካታ ዜጎችን እዚያ ከቶ ኪሱ ግን አዳብሮ አገርን ጎድቷል። ኢትዮጵያዊ የሆነ መንግስት ቢመሰረት አይታዘዝልንም ብለው ይሰጋሉ። እንግሊዝ ደግሞ ታሪካዊ የሆነና የዘለቀ ጸረ ኢትዮጵያ አቋም አላት። ምዕራባውያን በሞላ የአፍሪካን ሀብት ለመዝረፍ ባላቸው ፍላጎት ትላልቅ የሚሏቸውን አገሮች ሱዳን፣ ኮንጎ፣ ኢትዮጵያ፣ ናይጄሪያ ወዘተ ሊከፋፍሉና ሊያዳክሙ የተዘጋጀ እቅድ እንዳላቸው ለማንም ሚስጥር አይደለም። ኢትዮጵያን ወደብ አልባ ማድረግም ላይ ተሳትፏቸው የታየ ነው። ወያኔ ኢትዮጵያን ለዘመናዊ ባርነትና ቅኝ መገዛት ዳርጓት እንዳለም የሚታወቅ ነው። የኢትዮጵያ መንግስት አይደለም፣ ሊሆንም አይችልም። ስለዚህም ለባዕዳኑ ይመቻቸዋል። እነዚህ አባ ግን ኢትዮጵያዊ ስለሆኑ ይጎረብጣሉ። ደርግ ከሶቪየት ህብረት ጋር ገጥሞ ባለበት ጊዜ ኢህአፓ የአሜሪካ ኢምፔሪያሊዝምን ተችቶ እንዳልነበር ይታወሳል። አቋሙ ግን አገር ወዳድና ኢትዮጵያን አሳልፎ የማይሰጥ መሆኑን ጠንቅቀው ያውቃሉና በምንም አይነት ከህዝብ ጋር ሆኖ ድርድር ያገኝ አይፈልጉም። በ1997 ዓ.ም ተመረጠ አሜሪካዊ ባለስልጣን ያማሞቶ ለህብረት ተወካዮች በግልጽ የነገራቸው መለስ ቢያንስ 300 ሰው በአዲስ አበባ ሲያስገድል የፎቶግራፍ መረጃ ሳይቀር አለን፣ መጥፎ ሰውና መጥፎ ቡድን መሆናቸውን እናውቃለን፣ ግን ለእኛ ፖለቲካ ያስፈልገናል ያመቸናል የሚል ነው። በመሆኑም ወያኔ እንዲወድቅ አይፈልጉም። የህዝብ አመፅ ተነስቶበት ሊያቆመው አለመቻሉም አስደንግጧቸው ይገኛል። ለረጅም ጊዜ እያዩት ያሉት የሀብት ዝርፊያና ሙስና ምንም የሚያስጨንቃቸው አይደለም። እርዳታው ጉቦ ነው ራሱ። ገንዘቡም ተመልሶ የሚቀመጠው ያው በእነሱ ባንኮች ነው። ኢኮኖሚው አደገ ተመነደገ ብለው ቢዋሹለትም በአሁኑ ጊዜ ኢኮኖሚ ተብዬው በአፍቂሙ መደፋቱን ማመን ተገደዋል። ወያኔን መለስተኛ ለውጥ አድርግና ከቻይናም ራቅ በልና አረጋግተህ ቀጥል፣ አዋጁን አንሳ፣ በዓለም አቀፍ ደረጃ እያጋለጠ ነው ቢሉትም ግማሽ ጆሮ ነው የሰጣቸው። ተገዥነቱንና ግልጋሎቱንም ስለሚፈልጉም ጫናቸው ቀላልና ገለባ ነው፣ አጥግበውታል ማለትም ይቻላል። ወያኔ እርስ በርሱ ተከፋፍሎ አባወራ ያጣ ቤት መስሎ መታየት ቢጀምርም ዋና እንቅፋት የሆነበት ያደገበት ዘረኝነትና ወንበዴነትን ሊተው ሊቀየር አለመቻሉ ነው። በኢትዮጵያ ህዝብ ተሸነፍኩ ብሎ ሐቁን መቀበሉም አቅቶታል። አሜሪካም የራሱ ቅጥረኞችን አዞ ወያኔን ደግፉ፣ ተደራደሩ፣ ሰላም በሉ ብሎ ቢያሰልፍበትም ምንም አልፈየደም። ለአሜሪካ ተቀጥረው ደርግን ያፈረሱት ማፈሪያዎች አሁንም ወያኔን ከውድቀቱ ሊያድኑ ደፋ ቀና እያሉም ነው። ለአዲሱ ሹም ተብዬ ሙሉ ድጋፍን ሰጥተው የሚባርቁትም በዚሁ የተነሳ ነው። አዲሱ ሹም የሌለውን ጠባይ፣ ይዘትና ችሎታ በዓለም አቀፍ መገናኛ ብዙሃን ሰጥተው ሊያሻሽጡ የሚጠሩትም ለዚሁ ነው። ወያኔም ሳይውል ሳያድር ለራሱ ሹም ትንሽ እንኳ የማደናገሪያ ጊዜ ሳይሰጠው ስላቃጠለው የታቀደለትን ወያኔያዊ ተልእኮ ሊሟላ የማይችልበት ሁኔታ ተፈጥሯል። ከወዲሁ ይህ ሀቅ መሆኑን ለማወቅ ጎንደርና ጎጃም ሄድኩ ብሎ በህዝብ የተሰጠው የተቃውሞና ወግድልን ምላሽ በቂ መረጃ ነው። አሜሪካና አጋሮቿ በኢህአፓ ላይ ጥርሳቸውን ነክሰው በጠላትነት መቀጠላቸው ድርጅቱ ኢትዮጵያና ሉዓላዊነቷን አሳልፍ ያልሰጥም ስላላቸው ብቻ ነው። ሌላ ልዩነት የለም። የኢትዮጵያ ህዝብ ከአሜሪካ ህዝብ ጋር መሰረታዊ ጠላትነት የለውም። የአሜሪካ ድምፅ ሬዲዮ የአማርኛ ክፍል ለምሳሌ ከሃዲዎችና የስም ሌቦችን ኢህአፓ ብሎ ጋብዞ ቃለ መጠይቅ ማድረጉ በተሰጠው ትዕዛዝ መሰረት በድርጅቱ ላይ ዘመቻ፣ ድንግርግር፣ ጥቃትን ለማስፈን ነው። ሁሉም ዜጋ ያለው ኢህአፓ አንድና እሱም በከሃዲዎችና ባባረራቸው ብልሹዎች የማይወከል መሆኑን ያውቃል። የሚፈለገው ግን ኢህአፓና ሌሎች ለፈረንጅ የማይሰግዱ አገር ወዳድ ኃይሎችን ማግለልና መድረክ ማሳጣት ነው። በዚህ መንገድ ለወያኔ የሚመቹ ቡድኖችን ከወያኔ ለማደራደር የተደረገው ጥረት ምንም ውጤት አላመጣም። ገለባ ቡድኖች ደግሞ ከአሜሪካ ጋር ሆነው ደግፈንሃል ጥራን ቢሉት ትርፉ ጭቅጭቅ መሆኑን ያወቀውና ምንም ሚዛን እንደሌላቸው የተረዳው ወያኔ ጆሮ ዳባ ልበስ ብሎ እያቃጠላቸው ነው። ኢህአፓ እንደ ኢትዮጵያ ህዝብ ጠላቱ ስለሆነም ኢህአፓን ሊጋብዝ ደግሞ የሚጠበቅ አይደለም። ድርጅቱ ትግላችን ይቀጥል ሲል አቋም ከወያኔ ደጋፊዎች ከነ አሜሪካ ይለያል፣ ይቃረናል። ወያኔን ወዶና ደግፎ ያለ ማንኛውም ሰውና ኃይል አገር በቀል ሆነ ባዕድ ከኢትዮጵያና ህዝቧ ጥቅም ጋር የተጻረረ ነው። ዛሬ ተበላሸን እንዴ ብለን መጠየቅ የምንገደድ የነበረው አሜሪካ ቢወዳጀንና ቢደግፈን ነው። ጸረ ወያኔ ሆኖ ከጎናችን ቆሞ ቢገኝ ነበር። አሜሪካ በሶማሊያ የጦር አበጋዞችን ከወያኔ ጋር ሆኖ ደግፎ ለኢስላሚክ ኮርስ ለተባለው መጠናከር በር ከፍቶ አልሽባብ ሊፈጠር መቻሉ በሁሉም ይታወቃል። ቀውሱን ከዚህ ያደረሰው ራሱ ነው። ለአልቃይዳ መፈጠር፣ ለኢራቅ ትርምስ፣ ለሊቢያ መፈራረስና ለአይሲስ መስፋፋት ሁሉ ተጠያቂ እንደሆነው። የአሜሪካ ዴሞክራሲ ተቆርቋሪነት ከአንገት በላይ ነው። አምባገነኖች እስካገለገሉት ድረስ ወዳጆቹ ይሆናሉ። በአፍሪካ ሁሉ ሲታይ የቆየው ይህ ሐቅ ነው። አሜሪካ ከህዝብ ጋር መወዳጀት አትችልበትም። HR 128 የሚባለው በአሜሪካ ምክር ቤት ጸደቀ በሚል ብዙ ወገኖች መደሰታቸውንና ይህ ውሳኔ ሊያመጣ የማይችለውን ያመጣል ብለው ገምተው ሲፈነድቁ ስንታዘብም የአሜሪካ የሐቅ አቋሟ በኦባማ ወያኔ በዴሞክራሲ መንገድ የተመረጠ ነው ብሎ ሲመሰክር የተናገረው ነው። የነሱ ዋና ጭንቀታቸው ለብሔራዊ ጥቅማቸው ነው። የኢትዮጵያ መሰረታዊ ጥቅመቷ አገራዊ ጥቅሟን የሚያስቀድም መንግስት መቼም ኖሯል አለመገኘቱ ነው። መሰረታዊ የአገራችን ችግሮች የስርዓት እንጂ የጉልቻን ለውጥ አይጠይቁም የምንለውም ለዚህ ነው። ለእነ አሜሪካ የሚገባቸው የሚያዳምጡት ቋንቋ ልመናና መጎንበስ ሳይሆን ትግልን አፋፍሞ ቡችላቸውን መቀመቅ መወርወር ብቻ ነው። ነፃ ኢትዮጵያ እውን ትሆናለች። ጸረ ወያኔው የጋራ ትግላችን ይፋፋም ይቀጥል።
አምላኩ ፈጣሪው ፈረንጂ ታሪክ ሆነና ታዛሪ ፈራጂ የወንዝህ ልጅ ሆኖ ያገርህ ደበቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ። ጾመ ድጓ ማን ነው? ድጓሳ ማን ነው? አባትየው ማን ነው? ማን ነው ልጅየው? ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል? እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው? መች? ለምን? ሰረገላ ብርሃን የሚባል ሰው ነበር የጎጃም ምድር ጉድ የሀበሻ ታምር። አያነች አምላኩ አልሰማህም እንዴ? የሀገር አርበኛ ዘምቶ ከውጋዴ ሲወጋው መሞቱን ታንኩን በጎራዴ። እሰት ይህ አይደለም አለመሰልጠን ወይ በድንቁርና ሕይወት ማባከን። እንደ መሰከረ ያ ቴዎድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ ሽጉጡን አጉርሶ ሽጉጡን ሲጎርስ። አያነች አምላኩ ተረታሃል አምሳ የጣልከው የተውከው ሆኗል መቶት አምሳ። አንተ የጣልከውን የአገርህን ዜማ የሕዝብህን ቋንቋ የዘርህን ግርማ የአገርህን ጨዋታ ጭፈራ ዘፈን የአገርህን ልማድ መልካም መልካሙን አያነች አምላኩ ምን የተፈጠን አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ውርደት። ሰውነትን አትካድ ሕዝብህን አትክዳ አንድ ለዘሩ ባዳ ለሀገሩ እንግዳ ተራ